ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ከመጽሐፍት ዓለም ዝግጅታችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 6 ታስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። አድማጮቻችን፣ በቴክኒካዊ ችግሮች ምክንያት ዜናውን በወቅቱ ማስተላለፍ ባለመቻላችን ይቅርታ እንጠይቃለን። ሰኞ ጥር 28 ቀን አቶ በቀለ ገርባ፣ አቶ ጉርሜሳ አያኑ፣ አቶ ደጀኒ ታፋ፣ አቶ አዲሱ ቡላላ ፍርድ ቤቱን ተጋፍታቸዋል በሚል ካለፈው በተጨማሪ የስድስት ወር እስራት የተፈረደባቸው መሆኑ ታውቋል። አቶ በቀለ ገርባ ሰኞ ፍርድ ቤት የቀረቡት በተከሰሱበት ወንጀል ጥፋተኛ መሆናቸውንና አለመሆናቸውን የሚገልጸውን የፍርድ ቤቱን ብይን ለመስማት ሲሆን፣ ፍርድ ቤቱ ውሳኔውን ከማሰማቱ በፊት መኖር አለመኖራቸውን ለማረጋገጥ ስማቸው ሲጠራ ባለመነሳታቸው የስድስት ወራት እስራት የተፈረደባቸው መሆኑ ታውቋል። ባለፈው ቀጠሮ በፍርድ ቤት ውስጥ ከፍተኛ ድምጽ አሰምታቸዋል ተብለው የስድስት ወራት እስራት የበየነባቸው መሆኑ ሲታወቅ፣ ከዛሬው ጋር ተደምሮ ፍርድ ቤቱን በመድፈር በሚል ምክንያት ብቻ ከአመት በላይ የእስራት ቅጣት የተፈረደባቸው መሆኑንም ማረጋገጥ ተችሏል። ፍርድ ቤቱ በዛሬው ቀን ሊያሰማ የነበረውን ብይን ለየካቲት 20 ቀን የቀጠረ መሆኑም ተነግሯል። አቶ በቀለ ገርባ ባልሰሩት ወንጀል ተይዘው ወደ እስር ቤት ከተወረወሩ አንድ አመት ከስድስት ወር በላይ ያለፋቸው ሲሆን፣ አንድ አመት ከሁለት ወር ከታሰሩ በኋላ አብረው ከታሰሩት መካከል አምስቱ በነጻ ሲለቀቁ፣ የተቀሩት ከእሳቸው ጋር በሽብርተኝነት ክስ ወደ ተራ ወንጀል ተለውጦ ጉዳያቸውን ሲከራከሩ መቆየታቸው ይታወቃል። የወያኔ ጠቅላይ ሚኒስትር ተብዬ ኃይለማርያም ደሳለኝንና ሌሎች የኦህዴድ ባለስልጣኖችን ለምስክርነት እንዲመጡ ያቀረቡትን ጥያቄ የፍርድ ቤቱ ዳኞች ተቀብለውት መጥሪያ እንዲላክ ካደረጉ በኋላ በወያኔ ባለስልጣኖች ትዕዛዝ ውሳኔያቸውን መቀልበሳቸውም ይታወሳል። ሰኞ ፍርድ ቤቱ ተጨማሪ ቅጣት የበየነባቸው ዜጎች በቅርቡ ያገዛዙ በቀየሰው የማታለያ እርምጃ ይፈታሉ ካላቸው የፖለቲካ ድርጅቶች አባላት መካከል ይሆናሉ ተብሎም ተጠብቆ ነበር። ፍሪደም ሃውስ የተባለው ተቋም ባወጣው ዘገባ የኢንተርኔት አገልግሎቶችን በመገደብና በማፈን በኩል የወያኔ አገዛዝ ከቻይና ቀጥሎ በሁለተኛ ደረጃ አፋኝ ነው በማለት መዘገቡ ታውቋል። የመብት ጥያቄ በማንሳት ህዝባዊ አመጽ በሚካሄድባቸው አካባቢዎች የኢንተርኔት አገልግሎት እንደሚቋረጥና ማህበረሰባዊ ሚዲያዎችና በአገዛዙ ላይ የተቃውሞ ሀሳብ የሚዘገቡ ድረገጾች እንደሚታፈኑም ገልጿል። በማህበራዊ ሚዲያዎች ላይ ሀሳባቸውን የሚገልጹ ዜጎችም ለእስር መዳረጋቸውን፣ ፍርድ ቤት ቀርበው የረጅም ጊዜ እስር ቅጣት እንደተፈረደባቸው ዘገባው ሲገልጽ፣ ኢንተርኔትም ሆነ የሶሻል ሚዲያን የሚጠቀሙ ዜጎች ከፍርሃት የተነሳ በራሳቸው ላይ ማዕቀብ የሚያደርጉ መሆናቸውንም ጠቅሷል። የሞባይል ስልክ አገልግሎት በዓለም ላይ ውድ ከሆኑባቸው አገሮች መካከል ኢትዮጵያ አንዷ መሆኗን ዘገባው ገልጾ አገልግሎቱም ከፍተኛ ቁጥጥር እንደሚበዛበት ዘርዝሯል። የኦህዴድ ማዕከላዊ ኮሚቴ ከዚህ በፊት የወያኔ አሽከርና አገልጋይ በመሆን ከፍተኛ በደል ፈጸሙ ያላቸውን አባላቱን ከኃላፊነት አንስቷል። ከተነሱት መካከል ሙክታር ከድር፣ አስቴር ማሞ፣ በከር ሻሌና ዘላለም ጀማነህ ይገኙባቸዋል። የወያኔ ድርጅት የአሁኑ የኦህዴድ እርምጃ እንደሚያስከፋው ግልጽ ቢሆንም፣ ኦህዴድ በእርግጥ ከወያኔ ነጻ በሆነ መንገድ ለመንቀሳቀስ ገና ብዙ ይቀረዋል የሚሉ በርካቶች ናቸው። እስራኤል በአገሯ ውስጥ የሚገኙ የአፍሪካ ስደተኞች በሁለት ወር ጊዜ ውስጥ እንዲወጡ የሚያዝ መመሪያ ያስተላለፈች መሆኑ ተገለጸ። እያንዳንዱ ስደተኛ $3,500 ተቀብሎ መጋቢት 23 ቀን እንዲወጣ ትዕዛዝ የተላለፈ ሲሆን፣ ይህን መመሪያ በመተላለፍ በወቅቱ ሳይወጣ የሚያዝ ስደተኛ ለረጅም ጊዜ በእስር እንደሚማቅቅ ባለስልጣኖቹ አስታውቀዋል። ከኤርትራና ከሱዳን የመጡ ከ40 ሺህ በላይ የሚሆኑ ስደተኞች እስራኤል ውስጥ ይገኛሉ ተብሎ የሚገመት ከመሆኑ በላይ ወደ ሀገራቸው ለመመለስ ፍራቻ ያለባቸው መሆኑንና በርካታ ገንዘብ በማግኘት ስደተኞችን ለመውሰድ ወደ ተስማማቸው ወደ ሩዋንዳም ለመጓዝ እያቅማሙ መሆናቸው ይታወቃል። የስፔን ባለስልጣኖች እሁድ ጥር 27 ቀን በሰጡት መግለጫ ቁጥራቸው ያልታወቀ ስደተኞች በሞሮኮ ወደብ አካባቢ ሞተው መገኘታቸውን ገልጸዋል። ሜሪላ የተባለች የስፔን ግዛት የመገናኛ ባለስልጣን የሆኑ ግለሰብ ለዜና ምንጮች እንደገለጹት በሞሮኮ ወደብ አካባቢ የስፔን ጠረፍ ጠባቂዎች ከውሃ ውስጥ ያወጧቸው ሲሆን አሁንም ፍለጋው እንደቀጠለ መሆኑን ተናግረዋል። በኬንያ የመገናኛ ብዙሃንን ነጻነት በመደገፍ የተዘጉ የቴሌቪዥን ጣቢያዎች በአስቸኳይ እንዲከፈቱ በመጠየቅ በርካታ ሕዝብ ሰላማዊ ሰልፍ ያደረገ ሲሆን ፖሊሶቹም ሰልፉን ለመበተን ያስለቃሽ ጋዝ የተኮሱ መሆናቸው ታውቋል። ሲቲዝን ቲቪ፣ ኬቲኤን እና ኤንቲቪ የተባሉ ሶስት የቴሌቪዥን ጣቢያዎች የተቃዋሚ ፓርቲ መሪና የመሐላ ስነ ስርዓታቸውን በማሰራጨታቸው የተበሳጨው የኬንያታ አስተዳደር ሶስቱንም ቴሌቪዥኖች የዘጋ መሆኑ ሲታወቅ በመሐል የነበረውንም የፍርድ ትዕዛዝ በመጣስ ተዘግተው እንዲቆዩ አድርጓል። የኬንያታ አስተዳደር አምባገነን አገዛዝ ያስቆጣቸው ዜጎች ተቃውሞ ያደረጉ ሲሆን የቴሌቪዥን ጣቢያዎቹ ማስተላለፍ እስካልቻሉ ድረስ ተቃውሞ ሊቀጥል እንደሚችል ገልጸዋል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል።
ወርድ ሲነጉድ ሲያስገመግም ጸረ ህዝቦችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው እያለ የነጎደ በአመፅ ውስጥ የጠረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሪ ደወል ደዋይ ለተከታዩ ወኔን አዳይ እንደ ጻርን ተቀባይ ያሽት ዝታ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ተላሚ ወታውረዱን ገምጋሚ ትምህርት አክሳሚ ታጋይ ቆጥቋጭ ታጋል ፈጥኖ ደራሽ ትኩን ሰሚ አዎ ደም ጸራዝቦችን የሚሰነቁት ታጋዮችን የሚያንጥ ባንዳንጃውን መድረቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦችን የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ናርነቱ አብሮ የሚያድም ደም የዛ የጨቆን የታረደ በሽክንፈል ደም የዛይ ጨቅላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስልህ ደም ቢሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት دم دم يلعب درو تغري دول بترجع قطر مقاقل دم يارسوى درو قامي لسان لارنتو مقنقن دم بلو يابات الناس فنتت قوائن درجس دم يوتاتو يوغابلو دمس باندرا لواش مورال ميانس مندرا چلو بدمس بيرداو جاببا تايه جدم کا یه فاشست مارک دم یه دم گرف و یه اسفالتو و یه بویو تن کل کرو یا امیلو گای گدر رو آواب تن چاچ بطا گای مستار تپوچ ونزو چاچ دمو بطا گای ریساس لگم فرجن مدری توان بطا گای دمی توانش توان فرجن گوزوان የታጋይ ደም ርኩዟ ፍረጅን ሰንደቅቷ በታጋይ ደም የከለምሽቷ ፍረጅ ማጭድ መዶሻይ የድልጎ ቀዳጃርማይ ፍረጅን ከቆቆመሪ የጠለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡላ መጻጠራ በዛርዳቱ በፋሽስት መስተቃየቱ ሰማይ ደም መሰለ ያ ፋይደም ለዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ተራሮች ተጣሉ ነዋሉ በታጋይ ልጃቸው ይቆሩ ከያፓ ጋር አበሩ ከያሰ ጋር አበሩ የሱ ኩል ተባበር ቤተ ፋሽስቱን ቤተ መንግስቱን መስበር በርበር የኢሃፓን የተሰንደቅ ወታላይ ደማሃድ ምክ ደም ደም አስፋልት ላይ ተንጀር ጎማ ያድር አሽዋ መጥቶትም አይቀር ለመደቡል አንድነቱም ይከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም Yeah.
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 6 መኢሶን የተበተነው በ1969 ዓመተ ምህረት ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የመኢሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓመተ ምህረት ክረምት ላይ መኢሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሳደድ ላይ ናቸው። ስለዚህ በ1970 ዓመተ ምህረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ አልነበሩም። እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አድራጊዎቹ ናቸው የሚያውቁት። በነስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት፣ በዘማቾች፣ በገበሬዎች፣ በመምህራን፣ በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚህ የመይሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው። የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም፣ ማንንም አይጠቅምም። ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው። በነገራችን ላይ ይሄ እኮ ለማንም አይጠቅምም። አሁን ይሄ ወሬ ነው? ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ? ነውር ነው። ለማንኛውም መይሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው? የመይሶን መጥፋት ፓርቲያችንን አላስፈነደቀውም። ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው። ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው። በአምስትና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም። ያም ሆኖ ከስነ ልቦና አንጻር የመይሶን መበታተን ለኛ ከፍተኛ ድል ነበር። ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር። ስለዚህ የነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር። የነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር። ያም ማለያ የመይሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም። መይሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ። ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል። የመይሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ። የተገደሉትም በጣት የሚቆጠሩ ናቸው። ከ15 ቀን በኋላ ተገናኘን። የተቃጠርነው እኔ ቤት ነበር። የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን። እሱ እንደለመደው አልጋ ላይ፣ እኔም ደረቅ ወንበሬ ላይ። የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ። እስቲ ስለ ኢሃፓ የመሳሪያ ግብግብ ጉዳይ ንገረኝ። ለምንድን ነው ኢሃፓ ጥይት መተኮስ ያስፈለገው? የደርግ ሰዎች ኢሃፓ መግደል ስለጀመረ ነው እኛም መግደል የጀመርነው ይላሉ። ኢሃፓ በተለያዩ የደርግ ሰዎችና የአጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል። ከቀይ ሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር። በመላው ኢትዮጵያ 270 ናቸው። የአፓን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም። ያፓ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም። ልውሰድ ቢልም የሚቻል አልነበረም። አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ። ያ ደግሞ ትልቅ ስህተት ነበር። በአጠቃላይ ግን የኢህአፓ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ። በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ፣ የሲቪክ ማህበር አባላት ሲታሰሩ ሲገደሉ፣ ኢህአፓ ደግሞ ለበቀልም ይሁን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሌ አይባልም። የገደለን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም። የትግል ስልቱ የተቀየረውና እየመረረ የሄደው መሄጃ ከማጣት ነው። መናገር ያስገድላል፣ መጻፍ ያስገድላል፣ ሰላማዊ ሰልፍ ማድረግ ያስገድላል፣ ሥራ ማስቆም ያስገድላል፣ ተቃዋሚ መሆን ያስገድላል፣ ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል። ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ካብዮት ጥበቃዎች ከደርግ አጋር ድርጅት አባላትና ከመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢህአፓ ዞር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢህአፓ ሊገላቸው ሲሞክር ያመለጡ ወይም ቆስለው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። ይህ የሚያረጋግጥልህ ኢህአፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢህአፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል ሐራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢህአፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢህአፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢህአፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢህአፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢህአፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ። በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢህአፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ሕዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይህ፣ የኢትዮጵያ ሕዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ኢህአፓ ቀድሞ መግደል ስለጀመረ ነው እኛም የገደል ነው የምትለው ደግሞ የደርግ ቅርሻት ናት። ኢህአፓ ጥይት መተኮስ የጀመረው በ1969 ዓመተ ምህረት በመስከረም ወር ነው። ደርግ ግን ፍጅት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓመተ ምህረት መጨረሻ ድረስ የረሸናቸው የኢህአፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓመተ ምህረት ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው? አገር በሚያውቀው በ1968 ዓመተ ምህረት የሚያዚያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባልደባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር፣ በሐረርና በሲዳሞ በርካታ ግድያና የጅምላ ስርዓት ተካሂዷል። በ1968 ዓ.ም የሥራ ማቆም አድማ በህቡ ተንቀሳቅሳቸዋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸኑት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967ና 68 በዋነኛነት የኢህአፓ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስለ ኢህአፓ አልነበሩም እንዳትለኝ። አመንክም አላመንክም የኢህአፓ መሪዎች፣ ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ የ1968ቱ ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችን አመጽ የመራው ኢህአፓ ነው በሚል 170 መምህራን፣ ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓ.ም ተመረተ መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ወስዶ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ከበበው ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ፣ ወሊሶ፣ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን፣ መምህራንንና ተማሪዎችን የገደለው በ1968 ዓመተ ምህረት ነበር። ኢህአፓ የመራቸው የ1968 ዓመተ ምህረት የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓመተ ምህረት ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የወለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው ኢህአፓን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ ኢህአፓ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም ማልስማማው ኢህአፓ ቀድሞ ተኮሰ የሚለውን ነው። ኢህአፓ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967ና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ኢህአፓ በአባላቱ ግድያ እልህ ውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። በ1967ና 68 አንድም መሳሪያ ሳያነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣ መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስቦ የሚጽፈው ጠፍቶ ተረስቶ ቀረ። በኢሃፓ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያልተቁትን የንጹሃን ዜጎች ጉዳይ እንኳን አድበስብሶታል። አንድ እውነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳ የራሱን አጋር ድርጅት አባላት የመይሶንንና የወዝሊ ቁልፍ ሰዎችን እና የሌቪዳ ሥርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼህ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በዓሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኩሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አቤ ጉበኛንስ የትኛውን ጓንዴ ታጥቆ አግኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ኢሃፓ ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቅከኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያበሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር ይጭስ ብዬ በሶማሌ ወረራ ተራው የኢሃፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለእኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። የእኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢሃፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስ ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢሃፓም በዚያ እምነትና በነባራዊው የሀገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢሃፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢሃፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ኢሃፓ በፌርፌር ነው በኦጋዴን ነው በጎዴ ነው ወይስ በጅጅጋ ግንባር ከሶማሌ ጋር ተሰልፎ የኢትዮጵያን ሰራዊት የወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጻሕፍት ኢሃፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ውስጥ ስለነበረው የኢሃፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። درگ دمو يمرجان برو سلزي طوروست يانفنف ماننتا چون دمليت يموكر نبر مقاتامي يتيازوتن يهيها پاسر گوگبوچ بلو اندرشنا چو سامتشالو النزيد جوشكن عشاتر لمسرات بلونو يقبوت يميل منت يلنين يهبانتا چو سايت تاوك وطاقتر نتكترو በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ሪጅን እንኳን 3-4 ልጆች አሁንም በህይወት አሉ። ደማንኛውም የኢትዮጵያ ወታደር የሶማሌን ወረራ መከታል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰርናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከመጣ ታድጓቸዋል ልጆቹም ወጣተር ሆነው ቀርተዋል አሁንም በርካቶቹ አሉ ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የይሃፋ መዋቅር አላውቅም ወጣደር የነበሩ ልጆችም አልነገሩኝም ሶማሌ እንድትተሸነፍ የተቻላችሁን አድርጉ የሚል መመሪያ ይሃባል ሰጠንም እንዲያ ቢባል በግሌ ይሃፋን ትቼ የምወጣው ያን ጊዜ ነበር ከውጭ ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብእና በግለሰብ ደረጃ ሊኖር ይችላል እንደ ትውልድ ግን አልነበረም ለማንኛውም ታሪክ ጸሐፊዎች አስፈልጊ ነው ብለው ካመኑበት ያጥኑት በእኛም ሆነ በደርግና አጋሮቹ ሲነገር አያምርም ከዚህ ላይ ለጠይቀው የምችለው ነገር ያለ አልመሰለኝም ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን ምዕራፍ 7 የኛዎቹ ከሰምንት በኋላ ስንገናኝ ይሃፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኝ እንደነበር ቀደም ብሎ ጠቆም ማርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የይሃፓ ቀኝ ክንዶች ነበሩ በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ ሁሉም ቀበሌዎች ውስጥ የኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የኛ ሰዎች ሰርገው ገብተዋል በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ሚስጥር አልነበረም የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር የሌሎቹን ትተን የዚህኑ ቀበሌ ጉዳይ በመሳሌነት ልንገርህ የኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎችና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል ለዋናው ፓርቲ ለተመሳሳይ ስራ ያገለግል የነበረው ከቀበሌ 07 ውስጥ ሳይሆን አይቀርም በቀበሌ 18 ጽፈት ቤት ውስጥ ሰርገው ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንድ አብዮት ተበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስተር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ። የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው? በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም። የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ካንዴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥፊያ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁሉ ጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል። መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቅተዋል። በመንግስት የሚፈልጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ። ይህ ሁሉ ከሌሎች ስራዎቼ ጋር ተደራርቦ ለኔም የውጥረት መንስኤ ነበር። ችግሩን ያቃድዳል በሚል አንድ ጊዜ የራስጌና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጦ ነበር። የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር። ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረኋቸውን ልንጠቀምባቸው አልቻለም። አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራላቸው ልጆች አታውቅም ነበር? መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም። ለምን እንደሚፈልጉትም የማውቅበት መንገድ የለም። አሰራራችንም አይፈቅድም። ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው። ያም ሆኖ በደርግ ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር። ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር? መስፍኔማ ጀግና ነበር። የብዙዎችን ሕይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ ለሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል። በተቃራኒው ግን መስፍን በኢሃፓ ያልተዘመረለት ልጅ ነው። እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር። ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው። የመስፍን ደፋር አልነበረም ሐሜት መነሻ የሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር። ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሰረታዊ ድርጅት አባል ነበር። እዚያ የሚያውቁት ልጆች ናቸው። በቅስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት። እንዲያውም ከነሱ ጋር መገናኘትም አልነበረበትም። የሚፈልጉትን የማያደርግላቸውም ለዚህ ነበር። በአንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር። ሙሉ በሙሉ ግን ተግባራዊ አልተደረገም። እንዴት ሳይገደል ቀረ? መስፍኔ በጣም ጎበዝ ልጅ ነበር። ሚስጥሩ ሳይገልጽ ታስሮ ተፈቷል። በተራ የሴል ይሁን የቤዚክ አባልነት ሂሳብ ተለቋል። መስፍን በታሰረበት ወቅት ለኢሃፓ ያደረገውን እገዛ ለመርማሪዎች አልተናገረም። እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር። እስከማቀው ድረስ የኔንም ስም በመርመራ ወቅት አልተከሰም። ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር። ከተፈታን በኋላ በህመም ምክንያት ያለድሚው ከዚህ ዓለም በሞት ተለየ። ነፍስን በገነት የኛ ጀግና። ሌላ አንድ ጨምርልኝ በእናት። ቀኝ ክንዶቻችን ሌሎች በመንግስት የማይተረተሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ። ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል። እኔ ማውቀውና በቀጥታም ግንኙነት የነበረኝ ከትየተዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገርህ። የሌሎቹን ማንነትና ዝርዝሩን ስለማላውቅ ባውቅም ቅንጭብጫቢ እንዳይሆን ልተወው። ትዝ ይልህ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩህ ሴት ናቸው። የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቅኔ በዱጋ ያሉት። አዎ አዎ፣ ፎቶግራፋቸውንም አሳይተኛል። ብዙ ሰው እትዬ ተዋቡ ነው የሚላቸው። ቀጭንና ረዘም ያሉ የልጆች እናት ናቸው። የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው። እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደ ኋላ የማይሉ ነበሩ። የ1966 አብዮትና ክስተት ከሳቸው ሰብእና ጋር የሚስማማ ይመስላል። በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ። የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል። ከትየተዋቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም። የሁለታችንም ቤት ብዙም አይራራቅም። ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በሳቸው በር ላይ ስለሆነ ባንበላለግም ሁል ጊዜ እንገናኛለን። በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን። ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ። የድርጅታችንን ጋዜጦች አነብላቸዋለሁ። ጥያቄ ይጠይቁኛል፣ እመልሳለሁ። በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የእኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው። ወረቀቶቹ በመንግስት ህገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰው ውጭ ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ስራን ገና በጠዋቱ ነው ያስለመድኳቸው። ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር። በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ። ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው። ሁለት ወር ባልሞላ ጊዜ ውስጥ እትየተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንድጨምርላቸው መጠየቅ ጀመሩ። መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ። ቆየት ብሎ የአንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የእኛን ጋዜጣ መውሰድ ጀምረው ነበር። የድርጅቱ አባል ነበሩ ማለት ነው? እኔ አባል አላደረኳቸው። አባል ስለመሆናቸውም ማረጋገጫ የለኝም። መስሪያ ቤታቸው የእኛ ሰዎች ቀርበዋቸው ይሆናል። እዚያም አባል ይሁኑ አይሁኑ አላውቅም። እኔ ፈለኳቸው በእድሜም ከፍ ያሉ ስለሆኑ ሴትም ስለሆኑ በያባነትም ስለማይጠረጠሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር። እንዲያውም ከሌሎች የኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር። ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ። ከኔ ጋር የነበራቸው ግንኙነት ልክ እንደ ያባ ደጋፊ ነበር። ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ። ከሌሎች ዴሞክራት አጋሮቻችን ከምንሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር። እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ። በሰፈራችን ውስጥ የተወሰኑ እናቶችን የአባ ደጋፊና ተሳታፊ እንዳደረጉ ነግረውኛል። እኔም ማውቀው ግን አንደኛዋን ብቻ ነበር። የሰፈሬ ልጅ እናት ነበሩ። እትዬቱ አቡ ለኔና ለአባ የዋሉት ውለታ እስከመቼም አረሳውም። እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች፣ ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል። ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ እሳቸው ስለሰሩት ሥራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቅኩ እቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ ዕቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለትዬ ተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ሳልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት፣ ስለ ሴትየዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንድ አበቀለ። ያንተ ቢጤ አካባጅ ነው። በል በእናትህ አትቀልድ፣ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትየዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢህአፓ አለቃ ይቆጣል እንዴ? ወሬኛ መፈተትህ ነው? የኢህአፓ ቤት አለቃ የለም፣ መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ በአስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳ ሳይጠይቁ ከቻሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ስለደረሰበት በአስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይህን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ሥራ አትስሩ። እሳቸውም እንደ ሕፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባጆች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ቁጣዬን እንደ ክሊን ውጪ ብሩን ተቀብዬ ወደ ልጁ ከነፍኩ። ከንሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የሀባ ጋዜጣ ዱከም ሄደህ አደራ የሰጠህ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል። አባል ቢሆንም እንኳ ዕቃው እንዲቀመጥ የተፈለገው አንተ ጋ ነው። ማስቀመጥ እችላለሁ ብለህ ነው አደራ የተሰጠህ። ይህ ድርጊትህ ትልቅ ስህተት ስለሆነ ከአሁን በኋላ እንደዛ እንዳታደርግ አይነት ጠንካራ ወቀሳ እንደተላከ ነገረኝ። ላስረዳው ሞከርኩ። ምንድን ነው የምታስረዳው? ምክንያቱን ነዋ። እንደ ሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጊቴንም ቀጠልኩበት። አትለኝም አንተ ያመሃል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ እትየተዋቡን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በደርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከእኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ ዕድሜያቸው፣ ቀጥሎ ሴትነታቸው አያስጠረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል፣ ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ሥጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በሕመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማው ቀብር ባልደርስም ለቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ። Thank you.
Thank you.